Gambino, B-O-A.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ከጽዮን ግርማ ጋር አብረናችሁ እንጓዛለን።
እንደምናመሻችሁ። በዛሬ የጋቢና ጉዞ አስቀድመን ወደ አዲስ አበባ እናመራለን። ዛሬ ከኳታሩ የውጭ ጉዳይ ሚኒስትር ዴኤታ ሱልጣን ቢን ሳዕድ አልማኡርኪ ጋር የተወያዩት ጠቅላይ ሚኒስትር ኃይለማርያም ደሳለኝ ኢትዮጵያ በጉዳዩ ላይ ገለልተኛ አቋም እንዳላት አስረድተዋል።
ክቡር የውጭ ጉዳይ ሚኒስትሩ የባህረ ሰላጤ ውዝግብ በዲፕሎማሲያዊ መንገድ እንዲፈታ ኢትዮጵያ ፍላጎቷ መሆኑን ለዚህ ደግሞ አስተዋጽኦ እንደምታደርግ ገልጸዋል።
የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አቶ መለስ አለም ናቸው። ዝርዝሩን ይዘናል። ሌላኛው ዘገባ ወደ ሰሜን ኢትዮጵያ መቀለ ያደርሰናል። በዚያ የሚንቀሳቀሰው አረና ትግራይ የተቃዋሚ ፓርቲ መሪ ቅዳሜ ዕለት በደረሰባቸው ድብደባ ጉዳት ላይ ናቸው።
ሌላ መሳፍ አጋጥማቸው ነበረ። ሰዎቹ ወደ ጨለማ እየጎተቱ ለመውሰድ ሲሞክሩ ወጣቶች አይተው ተራርጠው ከነሱ ከወንጀል ፈጻሚዎች ጋር ተጣልተው አባረው ህይወታቸው ሊተርፍ ችለዋል። ከዛም ወደ ሕክምና ወሰዷቸው። በሕክምና እርዳታ ያው ህይወታቸው ሊተርፍ ቻለ።
የፓርቲው ቃል አቀባይ አቶ አምዶም ገብረስላሴ ናቸው። ሁኔታውን ያስረዱናል። የኢትዮጵያው ጠቅላይ ሚኒስትር ከታዋቂ አትሌቶች ጋር ተገናኝተው ነበር። ውጤት ለሚያስመዝግቡ አትሌቶች የዘመኑ ማትጊያ መሬት እንዲሰጣቸው ተወያይተዋል።
ማበረታቻ ሽልማት በተለይ ከሀገር መንግስት ስታገኝ በጣም የተለየ ስሜት አለው።
መሰረት ደፋር መሲናት ዝርዝሩን እናቀርባለን። በጉዟችን ስንቀጥል የሲናይ በረሃን አቋርጦ በሰሜን አፍሪካ በኩል ወደ አውሮፓ የሚደረገውን ጉዞ በተመለከተ ከዓለም አቀፉ የፍልሰት ድርጅት ቃል አቀባይ የኢትዮጵያ ወኪል አቶ አለማየሁ ሰፈስላሴ ጋር የተካሄደውን ውይይትንም አካተናል።
በማስፈራራትና ስልክ በማስደወል ቤተዘመዶቻቸውን ገንዘብ እንዲልኩላቸው የሚያስደርጉ ብዙ ህገወጥ አዘዋዋሪዎች አሉ። እነዚህ በጣም በሚያሳዝን ሁኔታ ተደራጅተው ነው የሚሰሩት።
ባሳለፍ ነውና አሁን ባለንበት ወር ብቻ የሜዲተራኒያንን ባህር አቋርጠው ወደ ጣሊያን የገቡ ስደተኞች ቁጥር 72,368 ደርሷል። ዝርዝር ዘገባ አለን።
ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
አጠር ላሉት የምሽቱ ዜናዎች ተመልሰን መጥተናል። የሶማሊያና የዩናይትድ ስቴትስ ወታደራዊ ኃይሎች በሶማሊያ መካከለኛው ጁባ ክልል የአልሸባብ የማሰልጠኛ ሰፈርን ደምስሰዋል። የሶማሊያ ፕሬዚዳንት ሞሐመድ አብዱላሂ ፋርማጆ የሀገሪቱ ልዩ ኃይል በዓለም አቀፍ አጋሮች ድጋፍ ሳኮ አጠገብ ባለው የአልሸባብ ማሰልጠኛ ሰፈር ላይ ጥቃት እንዲከፍቱ ትዕዛዝ ሰጥቻለሁ ሲሉ ትላንት እሁድ ተናግረዋል። በጥቃቱ የተደረመሰው የማሰልጠኛ ሰፈር ዋናው የአልሸባብ እዝና የአቅርቦት ማዕከል እንደነበር ፕሬዚዳንቱ ገልጸዋል። ቡድኑ ሶማሊያ ውስጥ አዲስ ጥቃቶች ለማካሄድ ያለውን አቅም አሰናክሏል ሲሉም አክለዋል። የዩናይትድ ስቴትስ ወታደራዊ ኃይል በጥቃቱ መሳተፉን አረጋግጧል። አልሸባብ በቅርቡ በሀገሪቱና በአፍሪካ ሕብረት ላይ የፈጸማቸውን ጥቃቶች ለሚያካትቱ ተግባሮች ምላሽ መሆኑን የዩናይትድ ስቴትስ ወታደራዊ ኃይል አስገንዝቧል። በጥቃቱ 8 የጽንፈኛው ቡድን ተዋጊዎች እንደተገደሉ የዩናይትድ ስቴትስ ወታደራዊ ኃይል ጠቁሟል።
ሩሲያ ላይ ዛሬ የተቃውሞ ሰልፍ ከመካሄዱ በፊት የተቃዋሚዎች መሪ አሌክሴይ ናቫልኒና በርካታ ደጋፊዎቻቸው በፖሊስ ታስረዋል። ሰልፉ የተካሄደው ሙስናን በመቃወም ሲሆን በፕሬዚደንት ቭላድሚር ፑቲን ላይ ያነጣጠረ ነው። በመጪው ዓመት ፕሬዚዳንት ፑቲንን ለማሸነፍ ለፕሬዚዳንትነት እንደሚወዳደሩ የገለጹት ተቃዋሚ ሞስኮ በሚገኘው መኖሪያ ቤታቸው ውጪ የታሰሩት ሞስኮ፣ ሴንት ፒተርስበርግ እና በሌሎች ከተሞች የተቃውሞ ሰልፍ ከመካሄዱ በፊት ነው። ዘጋቢዎች በገለጹት መሰረት በርካታ የተቃውሞ ሰልፈኞችም ታስረዋል። አንድ የተቃውሞ ሰልፉን የተከታተለ መንግስታዊ ያልሆነ ድርጅት ሞስኮ ላይ 120 ሰዎች፣ በሴንት ፒተርስበርግ ደግሞ 130 ሰዎች ታስረዋል ይላል።
የብሪታንያ የንግድ መሪዎች የብሪታንያ ከአውሮፓ ህብረት መውጣት ጋር በተያያዘ የማይቀርቧቸውን ጥያቄዎች እያጠናከሩ ናቸው። ባለፈው ሳምንት በተካሄደው ምርጫ የጠቅላይ ሚኒስትር ቴሬዛ ሜይ ገዢ ወግ አጥባቂ ፓርቲ መዳከሙንና በምክር ቤቱ የነበረውን የብዙሃንነት ቦታ ማጣቱን መሰረት በማድረግ ነው የንግድ መሪዎቹ እርምጃ ወሰዱት።
በስተመጨረሻም አዲሱ የፈረንሳይ ፕሬዚዳንት ኢማኑኤል ማክሮ ፓርቲ የፓርላማ ምርጫውን በከፍተኛ ድምጽ ማሸነፉ ተገለጸ። ዜናው አበቃ። የጋቢና ጉዞአችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
ጽዮን ግርማ አብረን ካድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
በኳታርና በሌሎች የሰላጤው ሀገራት መካከል የተፈጠረው ውዝግብ በሰላማዊ መንገድ መፈታቱን እንደምትደግፍ ኢትዮጵያ አስታወቀች። ዛሬ ከኳታሩ የውጭ ጉዳይ ሚኒስትር ዴኤታ ሱልጣን ቢል ሳኢድ አል ማኡርኪ ጋር የተወያዩት ጠቅላይ ሚኒስትር ኃይለማርያም ደሳለኝ ኢትዮጵያ በጉዳዩ ላይ ገለልተኛ አቋም እንዳላት አስረድተዋል። የኢትዮጵያ የውጭ ጉዳይ ሚኒስትር ቀደም ሲል ባወጣው መግለጫም በኩዌት የተጀመረውን የሰላም ጥረት ሀገሪቱ እንደምትደግፍ ተጠቁሟል። እስክንድር ፍሬው ከአዲስ አበባ ተከታዩን ልኳል።
የባህረ ሰላጤው ሀገራት በኳታር ላይ የጣሉት ማዕቀብ ይህንኑ ተከትሎም የተፈጠረው ውዝግብ አሁንም መቋጫ አላገኘም። ሳውዲ አረቢያ፣ የተባበሩት አረብ ኤምሬትስ፣ ባህሬንና ግብጽ እንደዚሁም ሌሎች ሀገራት በኳታር ላይ ፊታቸውን ካዞሩ እነሆ ቀናት እየተቆጠሩ ነው። የኳታር ባለስልጣናትም ወደ ተለያዩ ሀገራት በመዘዋወር የሀገራቸውን አቋም እያስረዱ ይገኛሉ። የውጭ ጉዳይ ሚኒስትር ዴታው ሱልጣን ቢን ሳዓድ አልማኡርኪ ለምሳሌ ከኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋር ዛሬ በአዲስ አበባ ተነጋግረዋል። የኳታሩ የውጭ ጉዳይ ሚኒስትር ዴታ በባህረ ሰላጤው የተፈጠረውን ቀውስ በተመለከተ ለጠቅላይ ሚኒስትሩ ማስረዳታቸውን የሀገር ውስጥ የመገናኛ ብዙሃን ጠቁመዋል። ኢትዮጵያ ከኳታር ጎን እንድትቆም መጠየቃቸውን በዘገባዎቹ ተጠቅሷል። ጠቅላይ ሚኒስትሩ በሰጡት ምላሽ ሀገራቸው ውዝግቡ በውይይት እንዲፈታ እንደምትፈልግ አስረድተዋል። በሀገራቱ መካከል የተፈጠረውን ልዩነት አስመልክቶም ኢትዮጵያ ገለልተኛ አቋም እንዳላት ጠቅላይ ሚኒስትሩ መግለጻቸው በዘገባዎቹ ተጠቁሟል። የኳታሩ የውጭ ጉዳይ ሚኒስትር ዴታ ከጠቅላይ ሚኒስትሩ ጋር ከመገናኘታቸው በፊት ከኢትዮጵያው የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ ጋር ተወያይተዋል። የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም ለአሜሪካ ድምጽ ሲናገሩ ኢትዮጵያ በኩዌት የተጀመረውን ሰላም የማምጣት ጥረት እንደምትደግፍ ሚኒስቴር መስሪያ ቤቱ ቀደም ሲል ካወጣው የአቋም መግለጫ በመነሳት አብራርተዋል።
በዚህ ረገድ የተፈጠረውን ውዝግብ ለመፍታት የኩዌት አሚር ሼክ ሰባህ አል አህመድ አል ሰባህ የጀመሩትን ዲፕሎማሲያዊ ጥረት የምትደግፍ መሆኗን በቀጣይም ሰላም እንዲፈጠር የሚደረገውን ጥረት በቅርበት የምትከታተል እንደሆነች ለዚህ የሰላም ጥረት የበኩሏን አስተዋጽኦ እንደምታደርግ የሚገልጽ ነው።
የኳታሩ የውጭ ጉዳይ ሚኒስትር ዴታ ከኢትዮጵያው የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ ጋር ዛሬ መወያየታቸውን ገልጸውልኛል። ለምን መጡ? የውጭ ጉዳይ ሚኒስትር ዴታው ከዚሁ ከተፈጠረው አለመግባባት ጋር በተያያዘ ነው ወደ ኢትዮጵያ የመጡት?
እንግዲህ እንደምታስታውሰው የኳታሩ ኤሚር ከወራት በፊት እዚህ ነበሩ። ወደ ሀገራችን በመምጣት ከጠቅላይ ሚኒስትር ኃይለማርያም ደሳለኝ እና ከፍተኛ መንግስት ባለስልጣናት ጋር በፖለቲካዊ፣ ኢኮኖሚያዊ እና ማህበራዊ ጉዳዮች ላይ ውይይት ተካሂዷል። ይሄ ጉብኝት የዛ ቀጣይ ጉብኝት አካል ነው። ግን እግረ መንገድ ይኸው በአካባቢው ያለ ፖለቲካዊ ውዝግብ፣ ዲፕሎማሲያዊ መሳሳብ አንደኛው አጀንዳ ነበር። በመግለጫው ላይ እንደተገለጸው ክቡር የውጭ ጉዳይ ሚኒስትሩ የባህረ ሰላጤ ውዝግብ በዲፕሎማሲያዊ መንገድ እንዲፈታ ኢትዮጵያ ፍላጎቷ መሆኑን ለዚህ ደግሞ አስተዋጽኦ እንደምታደርግ ገልጸዋል። ስለዚህ በዛሬ ውይይት የተነሳው ሀሳብ በተመሳሳይ በመግለጫው ላይ የተቀመጠው ነው። ግን ይሄ በኢትዮጵያና ካታር መንግስታት መካከል እየተካሄደ ያለው ዲፕሎማሲያዊ እንቅስቃሴ ቀጣይ ተደርጎ ሊወሰድ ይችላል።
ስለዚህ ቀደም ሲል የተያዘ ፕሮግራም ነበር። ውዝግቡም ከመነሳቱ በፊት ሚኒስትር ዴታው መምጣታቸው አይቀርም ነበረ።
ሚኒስትር ዴታው መጥተው በሁለትዮሽና አካባቢ ጉዳዮች ላይ ተወያይተዋል።
ይሄ በዛ አካባቢ የተነሳው ውዝግብ አቶ መለስ ኢትዮጵያ በቅርበት እንደመገኘቷ ምን አይነት አሉታዊ ተጽዕኖ ያሳድራል ወይም አሳድሯል ማለት ይቻላል? አሁን እዛ አካባቢ በኳታርና በሌሎች የአካባቢው ሀገራት መካከል የተፈጠረው አለመግባባት ለኢትዮጵያ ምን ማለት ነው? ያ ውዝግብ
አሁን ባለንበት ሉላዊ ዓለም በአንድ ሀገር ላይ የሚከሰት ችግር በአንድም ሆነ በሌላ መልኩ በሌላው ላይ ተጽዕኖ ያመጣል። የሩቁን ትተን የመን ላይ የነበረው አሁንም ያለው ቀውስ የስደተኞች ፍልሰትን አስከትሏል። ህገወጥ የሰዎች መሳሪያ ዝውውርን አስከትሏል። ሌላም መጥቀስ ይቻላል። ስለዚህ ይሄ የባህረ ሰላጤው አካባቢ ከጎረቤቶቻችን ቀጥሎ የሚገኝ አካባቢ ነው። ከኢትዮጵያ በጥቂት አውሮፕላን በረራ ርቀት ያለ ነው። እነዚህ አካባቢዎች ለኢትዮጵያ የተለያዩ ምርቶች መዳረሻ ገበያዎች ናቸው። በእነዚህ ሀገሮች ቁጥራቸው ቀላል የማይባል ኢትዮጵያዊ አለ። ኢትዮጵያ አየር መንገድ ወደ እነዚህ አካባቢዎች ይበራል። ከእነዚህ ሀገሮች ጋር ኢትዮጵያ ወንድማዊ የሆነ ጠንካራ የሆነ የጎለበተ የሆነ ዲፕሎማሲያዊ ግንኙነት አላት። ስለዚህ በእነዚህ ሀገሮች መካከል የሚደረግ ውዝግብ፣ በሀገሮቹ መካከል የሚከሰት መሳሳብ በአንድም ሆነ በሌላ መልኩ በሀገራችንም በአፍሪካ ቀንድም ላይ ተጽዕኖ ያሳድራል።
ተቀዛቅዞ የነበረው የኢትዮጵያና የኳታር ግንኙነት መስመር መያዝና መሻሻል የጀመረው ባለፉት ጥቂት ዓመታት ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።
Sararan
Gabina
VOA
Shirin
Gabina Blashangul 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 Degabina Degabina Blashangul
እስክንድርን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን ስናመራ በትግራይ ክልል በሰፊው የሚንቀሳቀሰው አረና ትግራይ ፓርቲ ሊቀመንበር አቶ አብርሃ ደስታ በመቀሌ ከተማ ቅዳሜ ዕለት ድብደባና ዝርፊያ ተካሄደባቸው። በትግራይ ክልል የሚንቀሳቀሰው የተቃዋሚ ፓርቲ ጥቃቱ የተለመደ የወንጀል ድርጊት ሳይሆን ባለፉት ወራት ውስጥ አራት የድርጅቱ አባላትና ደጋፊዎችን ሕይወት ያጠፋ ተደጋጋሚ ጥቃት አካል ነው ብሏል። የትግራይ ክልል ቃል አቀባይ አቶ ገብረ ሚካኤል መለስ በበኩሉ በፖለቲካ አመለካከቱ ጥቃት የደረሰበት ወይም የሚደርስበት ሰው የለም ብለዋል። ሄኖክ ሰማእግዜር ማምሻውን የአረና ፓርቲ ቃል አቀባይ አቶ አምዶም ገብረስላሴን አነጋግሯቸዋል።
አቶ አብርሃ ደስታ ቅዳሜ 3:01 ተኩል አካባቢ ከከተማ ወደ ቤታቸው እየሄዱ ይሳለ አብርሃ ካስል የሚባል አካባቢ የመቀሌ አካባቢ ሶስት ሰዎች ጠብቀው አንገታቸው አንቀው ደብድበው ሞባይላቸውና ኪሳቸው ቦርሳቸው ላይ የነበረ ገንዘብ ሁሉ ወስደዋል። አንገታቸውን አንቀው ጉዳት ደርሶባቸዋል። ወዲያውኑ የህሊና መሳት አጋጥሟቸው ነበረ። ሰዎቹ ወደ ጨለማ እየጎተቱ ለመውሰድ ሲሞክሩ ወጣቶች አይተው ተራርጠው ከነሱ ከወንጀል ፈጻሚዎች ጋር ተጣልተው አባረው ህይወታቸው ሊተርፍ ችለዋል። ከዛም ወደ ሕክምና ወሰዷቸው። በሕክምና እርዳታ ያው ህይወታቸው ሊተርፍ ቻለ።
አሁን አቶ አብርሃ ደስታ ያሉበት ሁኔታ ምን ይመስላል? ጤንነታቸው ከሆስፒታል ወጥተዋል። ያሉበት የጤና ሁኔታ ምን ይመስላል?
አንገታቸው ስለታነቁ በጉረራቸው አካባቢ የማበጥና የመቁሰል ችግር አጋጥሟቸዋል። ለዚህ ጉዳትም መድኃኒት ወስደዋል። በአሁኑ ሰዓት በተሻለ የጤና ሁኔታ ይገኛሉ። ከመጀመሪያው የነበረው ጉዳት አሁን የተሻላቸው ይገኛል። ሁኔታውን ለአካባቢው የፖሊስ ኮሚኒቲ እና ለወረዳው ፖሊስ ጣቢያ ሪፖርት አድርገናል።
የተያዙ ተጠርጣሪዎች አሉ?
እስካሁን የተያዙም ተጠርጣሪዎች አሉ አልተባልንም፣ አልተነገርንም። ምንም አይነት የተያዘ እንዳለ ምንም አልነገሩንም።
እንግዲህ ከኪሳቸውም ዋሌታቸውን፣ ቦርሳቸውን የመውሰድ ሁኔታ እንደነበረ ገልጸዋል። እነኚህ ተራ ወንጀለኞች ናቸው ወሮበሎች ወይስ ምንድን ነው? በሁኔታው የተመለከታችሁት ለፖሊስስ ካመለከታችሁ ያለውን ሁኔታ ቢገልጹልኝ።
ነገሩን ሰዎችን ለመለየት አልቻልንም፣ አልተቻለም እስካሁን። ሁኔታው ግን ከተራ ድርፊያ ያለፈ ነው። ምክንያቱም ንብረታቸውን ከወሰዱ በኋላ መተው ነበረባቸው። ወደ ጨለማ ነገር ለመውሰድ እየሞከሩ ነበረ እና በሰው እርዳታ ነው የተባረሩት እና ነገሩን ከተራ ወንጀል ወይም ተራ ዝርፊያ በላይ ነው። እንደዚህ አይነት ወንጀል ሲፈጸም በአረና ትግራይ አሁን የመጀመሪያ አይደለም። በተደጋጋሚና በርካታ ማለት ከአመታት ጀምሮ እየተፈጸመ ያለ ወንጀል ነው። እስካሁን አራት ሰዎች ተበለውብናል። በአሁኑ ሰዓትም በትግራይ አካባቢዎች ያሉትን አባሎቻችን ተራ ፍርጃ እየተፈረጁ ለእስርና ለእንግልት እንዲሁም ለድብደባ እየደረሰባቸው ነው እና ሁኔታው በትግራይ በጣም አደገኛና የአባሎቻችን እንቅስቃሴ በግድ እንዲገደብ ያደረገ ያለ ነውና ይሄ ተግባር ምላው የኢትዮጵያ ህዝብ ያወግዘውና መንግስትም ከዚህ ወንጀል ራሱን እንዲያርቅ ወደ ዲሞክራሲያዊ አሰራር እንዲገባ ለመሰለፍ ፈልጋለሁ።
መንግስት ከእንደዚህ አይነት ወንጀል ራሱን እንዲያርቅ ሲሉ ምናልባት ይሄንን መንግስት ያደርጋል ብላችሁ ነው የምታስቡት?
አዎ እንደዛ ነው የምንለው። ምክንያቱም በተደጋጋሚ እንደዚህ አይነት ድብደባ ሲካሄድ ወንጀለኞችም ሲያዙ ሲፈረድባቸውም ከወር በላይ ሳያስር ይለቀቃሉ። ወንጀለኞችም ተይዘውም ወደ ማጣራትም አይገባም። ሰሞኑን ደግሞ በተለያዩ በተንቤና በመራዋይ ዞን አካባቢዎች አባሎቻችን እየተስፈራሩ እየታሰሩ ነው እና ሁኔታው ከተራ ወንጀላ ያለፈ ነው ነው የምንለው።
በጣም ነው የማመሰግነው አቶ አንዶም ገብረስላሴ የአረና ትግራይ ቃል አቀባይ። ለአቶ አብርሃ ደስታም ፈጣን የጤና መሻሻል እንመኛለን።
እኔም አመሰግናለሁ።
በሌላ በኩል የትግራይ ክልል ቃል አቀባይ አቶ ገብረ ሚካኤል መለስ በክልሉ በፖለቲካ አመለካከቱ ጥቃት የደረሰበት ወይንም የሚደርስበት ሰው የለም ሲሉ ለቪኦኤ ትግረኛ ዝግጅት ክፍል ተናግረዋል።
በተደጋጋሚ ከምዝገለጽናየው ምክንያት ናይ ፖለቲካ ተሳትፎ ይሁን
በተደጋጋሚ እንደገለጽ ነው በፖለቲካ አስተሳሰቡ ወይም አመለካከቱ ወይም በሚደግፈው የፖለቲካ ፓርቲ የሚገደል፣ የሚታሰር፣ የሚደበደብ ሰው በክልላችን ውስጥ የለም።
ከምቲ ካብ ፖሊስ ይረኸብኩምዎ መረዳእታ መሰረት ድማ ዝኾነ ውልቀ ሰብ ዝኾነ ምክንያት ዘጋጥሞ ሽግር በፖሊስ ተመርሚሩ ንህዝብና ተቀጥታ
አረና ታሰሩብን ስለሚለው ደግሞ
ዘይካ ንሕግ ልዕልና ንምክባር ወንጀል ዝፈጸመ
ዝኾነ የህግ የበላይነትን ለማክበር ሲባል ወንጀል የፈጸመ ማንኛውም ሰው ቢሆን በህግ አግባብ አስቀድሞ በተጠርጣሪነት ከዛም በፍርድ ቤት ውሳኔ የሚተላለፍ ከሆነ ማንም ይሁን ማን የህጉ ውሳኔ ይሰጠዋል። ዜጎች የፈለጉትን የፖለቲካ አስተሳሰብ ማራመድ ይችላሉ።
ወደ ተከታዩ ዘገባችን እናልፋለን። የኢትዮጵያው ጠቅላይ ሚኒስትር ከታዋቂ አትሌቶች ጋር ተገናኝተው ነበር። ውጤት ለሚያስመዘግቡ አትሌቶች የዘመኑ ማትጊያ መሬት እንዲሰጣቸው ተወያይተዋል። እስክንድር ፍሬው ዝርዝር አለው።
የቤት ወይም የህንፃ መስሪያ ቦታ ለስፖርተኞች በተለይም የኦሎምፒክ ሜዳሊያ ለሚያስገኙ አትሌቶች ከሚበረከቱ የማበረታቻ ሽልማቶች አንዱ ሆኖ ቆይቷል። በአዲስ አበባ እንደዚሁም በክልል ከተሞች የሚታዩና በታዋቂ አትሌቶች ስም የተሰየሙ የንግድ ህንፃዎች፣ ሆቴሎችና ሌሎች ይህንኑ የሚያስታውሱ ናቸው። በአቴንስ ኦሎምፒክ የ5000 ሜትር ሩጫ የወርቅ ሜዳሊያ ካገኘችበት ጊዜ ጀምሮ በአትሌቲክሱ ዓለም ገናና ስም ያተረፈችው በአሸናፊነትም የቀጠለችው መሰረት ደፋር ሽልማቶቹ ከፍተኛ ቦታ እንደሚሰጣ ቸው ትናገራለች።
ማበረታቻ ሽልማት በተለይ ከሀገር መንግስት ስታገኝ በጣም የተለየ ስሜት አለው። ይሄ እንግዲህ አሁን ከዚህ በፊት እንደተደረገው ለተወሰነ ጊዜ ይሄ የመሬት ሽልማቶች ቀርተው ነበር። ከዚህ በፊት ግን እኔም ሌሎችም አትሌቶች የመሬት ሽልማት የተለያዩ ከመንግስት ተሸልመናል። እነዚህ ሽልማቶች ደግሞ በጣም ለውጤታችን ከፍተኛ አስተዋጽኦ አለው። ለሀገርም ለብዙ ነገሮች በጣም ትልቅ አስተዋጽኦ አለው።
እንደተባለውም የቤትና የህንፃ መስሪያ ቦታ ወይም መሬት የመሸለሙ ነገር በተለይ ባለፉት 2 እና 3 ኦሎምፒኮች አልታየም። የዚህ አይነቱ የማበረታቻ ሽልማት መቀጠል ከጠቅላይ ሚኒስትር ኃይለማርያም ደሳሌ ጋር የተወያየው የኢትዮጵያ ኦሎምፒክ ኮሚቴ ካነሳቸው ነጥቦች አንዱ መሆኑን ጠቅላይ ሚኒስትሩም አዎንታዊ ምላሽ መስጠታቸውን የኢትዮጵያ ኦሎምፒክ ኮሚቴ ፕሬዝዳንት ዶክተር አሸብር ወልደ ጊዮርጊስ አብራርተዋል።
ክቡር ጠቅላይ ሚኒስትሩም በዚያው ልክ እንደውም ያሉት ምንድነው አትሌቶቻችን መሬት በመውሰዳቸው ሀገሪቱ ተጠቀመች እንጂ አልተጎዳችም። ደም ደስ ታርገው ስራ እድል ፈጥረዋል። የሀገር ገጽታ ላይ ድርሻ በርክተዋል። ለዚህ እነሱ ይበርቱ፣ እኛ ደግሞ እንደ መንግስት እንደ ኢትዮጵያን ህዝብ እንደመወክል አካሉነን ማንኛውንም ከመሬት ሽልማት ጀምሮ እናደርግላቸዋለን የሚል ትልቅ የሚያበረታታ ንግግር ነው ያደረጉት።
እንግዲህ አትሌቶቻችን መሬት በመውሰዳቸው ኢንቨስት አድርገዋል፣ አገሪቱም ትጠቀማለች ሲሉ ከተማ ውስጥ ምናያቸው አሉ። ዶክተር አሸብር አሁን ኃይሌ ገብረስላሴ ህንፃ፣ ስለሺ ስህን ህንፃ፣ ብርሃን ያደሬ ህንፃ፣ የቀነኒሳ ሆቴል የሚሉ ሁሉ እነዚህን ማለታቸው ነው ከተማ ውስጥ የሚታዩትን።
አዎ፣ እንደውም በስም የጠቀሱት ሐዋሳ ለሚገኘውን የገዛኛና የአትሌት
እልፍነሽ
እንደዚሁም ዶክተር ሻለቃ ገብረስላሴን እሱንም እንደ ምሳሌ አንስተው ነበረ።
የሚበረከተው ሽልማት ከማበረታቻነቱም በዘለለ ለአገር ጭምር እንደሚጠቅም የአትሌት መሰረት ደፋር እምነት ነው።
ይህ ሽልማት መቀጠሉ በጣም አስደስቶኛል። እንግዲህ ለሚመጡት አትሌቶችም በርትተው እኛ ያገኘነውን ሽልማት አግኝተው ለሀገራቸውም ለሕዝብም ትልቅ ነገር ይሰራሉ ብዬ አስባለሁ።
ከጠቅላይ ሚኒስትሩ ጋር የተደረገው ውይይት እጅግ ጠቃሚና ሌሎች ውጤቶችም የተገኙበት እንደሆነ ዶክተር አሸብር ወልደ ጊዮርጊስ ተናግረዋል። ጠቅላይ ሚኒስትር ኃይለማርያም የኦሎምፒክ ኮሚቴው የበላይ ጠባቂ እንዲሆኑ የቀረበላቸውን ጥያቄ መቀበላቸውን፣ የአገሪቱ የስፖርት ምክር ቤት ሰብሳቢ ለመሆንም መስማማታቸውን ዶክተር አሸብር አመልክተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
Anana shukana aima Madawa takiskana anana shukana aima Tele taudaitana anana shukana aima.
የምትከታተሉት ጋቢና ቪኦኤ ነው። ዝግጅታችን ይቀጥላል። ዛሬም በርካታ ወጣቶችን የሚመለከተው ፍልሰትና ስደት ላይ የሚያተኩር ውይይት ይዘናል። ከውይይቱ በፊት አንዳንድ ሀቆች እናካፍላቸው።
ባሳለፍነውና አሁን ባለንበት ወር ብቻ የሜዲተራኒያንን ባህር አቋርጠው ወደ ጣሊያን የገቡ ስደተኞች ቁጥር 72368 ደርሷል።
የተባበሩት መንግስታት የስደተኞች ድርጅት ዩኤንኤችሲአር ባወጣው መረጃ መሰረት ሜዲተራኒያንን ለማቋረጥ ሲሞክሩ ሕይወታቸው ያለፈ ወይም የጠፉ ሰዎች ቁጥር በዚህ ዓመት ብቻ 1778 ደርሷል። አፍሪካ አሁንም በስደተኞቹ ብዛት በአንደኝነት ተቀምጣለች።
እንደ ዓለም አቀፉ የስደተኞች ድርጅት አይኦኤም ዘገባ ደግሞ ባሳለፍነው ዓመት ብቻ ሊቢያ በረሃ ላይ 40 ሕጻናትን ጨምሮ 500 ሰዎች ሕይወታቸው ያለፈ ወይም የጠፉ የስደተኞች ቁጥር ተመዝግቧል። ሜዲተራኒያንን ለማቋረጥ ሲሞክሩ ደግሞ ሕይወታቸው ያለፉት 1229 ስደተኞች እንደሆኑ ተዘግቧል።
በኢትዮጵያ ከሚገኘው የዓለም አቀፉ የስደተኞች ድርጅት አይኦኤም ቃል አቀባይ አቶ አለማየሁ ሰይፈ ስላሴ ጋር በእነዚህ የስደት መስመሮችና ሁኔታዎችን በተመለከተ መስታወት አረጋው አጠር ያለ ቆይታ አድርጋለች።
የሚጓዙት ሰዎች ጉዳት ላይ እንዳይወድቁ ከለላ ማድረግን ይመለከታል። ሁለተኛው ፕሮሲኪሽን የሚባለው ነው። ይሄ እንግዲህ አደጋ በሚያደርሱ ወይንም ለከፍተኛ ለሕግ ተጠያቂ እንዲሆኑ ወይንም በፍርድ ቤት ቀርበው ተገቢውን ቅጣት እንዲያገኙ በፖሊሶችም ድጋፍ አግኝተው ካፓሲቲ ቢልዲንግ ወስዶ ይህንን ኢምፕሊመንት እንዲያደርጉ የሚያደርግበት ነው። ሶስተኛው ደግሞ ፓርትነርሽፕ ነው። ምክንያቱም አይኦኤም ብቻውን ይሄንን ነገር መተግበር ስለማይችል ከአጋር ድርጅቶች ጋር በመሆን ነው ይሄንን ኢምፕሊመንት የሚያደርገው። አራተኛው ደግሞ ፕሪቨንሽን ወይንም መከላከል የሚለው ላይ የሚያተኩረው ነው። ስለዚህ አራቱም መከላከሉም እንዴት ነው የሚመጣው? ግንዛቤ ከማስጨበጥ ጫዎችን በመስጠማቸውን ችግሮች በማሳወቅ እና ደግሞ ሰዎች ሳይወጡ እዚሁ ሀገርም ሆነው መስራት የሚችሉበትን ሚንስ እንዲያውቁ ወይም ደግሞ ከወጡም በህጋዊ መንገዶች ክፍት በሚሆንበት ጊዜ እነዛን ተጠቅመው እንዲወጡ በማበረታታት ጉዳት እንዳይደርስባቸው ከለላ በመስጠት ነው ወይም እነዚህን ስራዎች የሚሰራው። እንግዲህ
በህመምም ምክንያት ይሆናል ወይም ደግሞ ጉዞውን ከጀመሩ በኋላ ሀሳብ በመቀየርም ሊሆን ይችላል። ወደ ሀገር መመለስ የሚፈልጉ አሉ። አሁን ባለፈው በህገወጥ ስደተኛ አዘዋዋሪዎች እጅ የተያዙ ኤርትራውያንና ኢትዮጵያውያንን
ሁለት መቶ እንሆናለን ያሉኝ እኔ ስጠይቃቸው ለጉዞ የተዋዋሉትን ገንዘብ ባለመክፈላቸው ምክንያት ከአንድ ደላላ ወደ ሌላ ደላላ ተሸጠዋል። ከተሸጡ በኋላ ደግሞ እስከሚከፍሉ ድረስ በአንድ መጋዘን ውስጥ ታሽጎባቸው እንደሚገኙ ነው የነገሩኝ። እና እንደነዚህ አይነት ሰዎች እንደዚህ ችግር የሚገጥማቸው ሰዎች በደላሎች እጅ ላይ ስቃይና መከራ የሚደርስባቸው ሰዎችን እንዴት ነው አይኦኤም ለማግኘት የሚጥረው? እንዴትስ ነው ለማውጣት የሚሞክረው?
በማስፈራራትና ስልክ በማስደወል ቤተዘመዶቻቸውን ገንዘብ እንዲልኩላቸው የሚያስደርጉ ብዙ ህገወጥ አዘዋዋሪዎች አሉ። እነዚህ በጣም በሚያሳዝን ሁኔታ ተደራጅተው ነው የሚሰሩት። የራሳቸው የሆነ ኔትወርክ አላቸው፣ ትስስር አላቸው። ስለዚህ ከዚህ ሀገር ሰጥተው ቤት ቤት አድርገው እንደሚሄዱ መሀል ላይ ማን እንደሚቀባበላ ማንቶ ተነጋግረው ነው የሚሰሩት ይህንን ስራ። እና ቅንጅታቸው ከፍተኛ ስለሆነ መስበሩ አስቸጋሪ ይሆናል። ምክንያቱም የተለያዩ ሀገራትን ስምምነቶች ያካትታል ይሄ አንደኛ። ሁለተኛ የተለያዩ ሀገራት ውስጥ ያሉ ፖሊስም ወይም ህግ አስከባሪ አካላት ተከታትሎ የሚያስቆሙበትን ሚንስ መፍጠርን ያስፈልጋል። ስለዚህ ብዙ አስቸጋሪ ሁኔታዎች አሉበት እዚህኛው ስራ ላይ። ሶስተኛው ደግሞ የስማግለሮች ወይንም የዚህ የህገወጥ አሸጋጋሪዎቹ ካምፖች የሚታወቅ ነገር ነው። ህጋዊ ህገወጥ የሆነ ስራ ነው። ስለዚህ ዳይሬክሽናቸው ታውቆ ሰው እየሄደ እየጠየቃቸው ሳይሆን ይህን ስራ የሚሰሩት ተደብቀው አንድ ምሽግ ነገር አዘጋጅተው ሰው በማይደርስበት ቦታ ላይ ከፍተኛ ድብደባና ጉዳት በማድረስ ሰዎቹ ላይ ገንዘብ እንዲላክ እያስደረጉ ነው። ስለዚህ እዚህ ቦታ ላይ ገብቶ ይህንን ለማስጣል እጅግ በጣም ከባድ ይሆናል። ምክንያቱም ህጋዊ ክፍያ ተከፍሎ የሚሰራ ስራ አይደለም፣ ይሄ ህገወጥ የሆነ ስራ ነው። አይም በብዛት ምንድን ነው የሚያደርገው? የእሱ መጠለያ ጣቢያዎች አሉ። የአይም ለምሳሌ የመን ላይ ያለ ኢትዮጵያውያን እዛ ይመጡና መመለስ ሲፈልጉ በፍላጎት ላይ ብቻ የተመረኮዘ የመመለስ እርዳታ ስለሚያደርግ አይም አገራችን መመለስ እንፈልጋለን ይላሉ።
እንዲሁ በግብጽ ደግሞ ድንበር እንሻገራለን ብለው የታሰሩ ኢትዮጵያውያን አሉ። አናግሬያቸው ነበር፣ ሴቶችም ወንዶችም። ህግ ያለበት እስር ቤቶች ውስጥ ነው ያሉት። የግብጽ መንግስት እጅ ላይ ያለ እስር ቤት ውስጥ ነው ያሉት። እና እነዚህንስ ለማስፈታት ወይም የእነዚህን ጉዳይ ለመከታተል አይኦኤም ይሰራል ወይ?
አዎ፣ እንግዲህ ምንድን ነው አንደኛ የተለያዩ ሀገራት ውስጥ ነው ያሉት። አንቺ ጋር የደረሰች መረጃ ግብጽ ስለሆነ ነው እንጂ በሳውዝ አፍሪካ መስመር ላይ ብትሄጂ ብዙ እስር ቤቶች ውስጥ ይገኛሉ የኢትዮጵያ ዜጋዎች በህገ ወጥ መንገድ ድንበር ሲሻገሩ። ህገ ወጥ መንገድ ድንበር መሻገር ማለት አንድን ሀገር ሉዓላዊነት ደፍሮ መግባት ነው በሚል አንዳንድ ሀገራት ውስጥ ከፍተኛ የሆነ ቅጣት፣ ረዥም እድሜ እስር የሚያሳስር ቅጣት ይቀጣሉ። ለምሳሌ ባለፈው ዛምቢያ ውስጥ 15 ዓመት በላይ ተፈርዶባቸው ኢትዮጵያውያን ከ5 ዓመት በላይ እስር ቤት ውስጥ ከቆዩ በኋላ መንግስት ምህረት አድርጎላቸው ተለቀው ከዛ ወደ ሀገር ቤት ተመልሰዋል። እንደዚህ አይነት ፕሮሰሶች ረዥም ጊዜ ይፈጃሉ። ምክንያቱም የተለያዩ ሀገር መንግስታት ህጋዊ መንገድ ባልሆነ መንገድ አገራቸውን አቋርጠው የሚገቡ ሰዎችን ወንጀለኛ አድርጎ የመመልከት ቴንደንሲው አለ እና አይም ከተለያዩ ሀገር መንግስታት ጋር አብሮ በመስራት የተለያየ ሀገሮች ውስጥ ያሉትን ቢሮዎቹን በመጠቀም የተለያዩ ለጋስ ሀገራትን በማስተባበር እና ፋንዲንግ በማሰባሰብ ሰዎቹ የሚመለሱበትን ሚንስ ያመቻቻል።
ጣሊያን ጥገኝነትን ጠይቀው የሚጠባበቁ በተለያዩ ማቆያ መጠለያዎች ውስጥ ያሉት ማለት ነው፣ ሜዲትራኒያን ባህርን ተሻግረው የገቡ ኢትዮጵያውያንና ኤርትራውያን፣ እነሱንስ በተመለከተ አይኦኤም ዶክመንታቸውን በማሰባሰብ ወይም በምን መልኩ ነው እነዚህን ሰዎች የሚረዳው?
የእኛ ፕሮግራም ስሙ ምንድን ነው? አሲስትድ ቮለንተሪ ሪተርን ነው የሚለው። ምክንያቱም በፍላጎት ላይ የተመረኮዘ ስለሆነ ሰዎች መመለስ በሚፈልጉ ጊዜ ጥያቄ ሲያቀርቡ የተለያዩ ሀገር መንግስታት ጋር በመተባበር ሰዎቹ ወደ ሀገር ቤት ሲመለሱ ትራንስፖርት አሲስታንስ በመስጠት ወደ የቀያቸው እንዲመለሱ፣ አንዳንድ ጊዜም ደግሞ በጀቱ ሲኖር ሪኢንቲግሬሽን ወይም መልሶ ማቋቋሚያ ፈንድ በመስጠት እርዳታ ያደርጋል። ከዛ ውጪ ግን አሳይለም ሲክ በሚያደርጉ ጊዜ እና ሪፊውጂ ስታተስ ወይም ስደተኝነት በሚሰጣቸው ጊዜ እንዲሰጣቸው ፕሮሰሱን ፋሲሊቴት የሚያደርግ ሌላ ድርጅቶች አሉ፣ እንደ ዩኤንኤችሲአር እና አይነት ሌሎች ድርጅቶች አሉ። ስለዚህ እነሱ ናቸው በዋነኝነት እዚህ ላይ ኢንቮልቭድ መሆን የሚችሉ።
አሳደግሺ
ውይይቱ ይቀጥላል። የዛሬው የጋቢና ዝግጅት በዚሁ ተጠናቋል።
በፌስቡክ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤ በመጠቀም አስተያየቶቻችሁን አድርሱን። ስናስተናግዳችሁ ያመሸነው ጽዮን ግርማና
ኤኖክ ሰማግዘነን። ዝግጅታችንን በቴክኒክ ያቀነባበረው ሞክቢል ያበረው ነው። የጋቢና ዲጄ ፋቱ ጋር በመሆን
የስርጭት መሐንዲሱ ደግሞ ቮይቴክ ዞርኒያክ አብሮን ነበረ። ጉዟቸው የሰመሩ ይሁን እያልን እንሰናበታለን። I'm my yay.